ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
We have to prevent it from radicalizing, recruiting, and inspiring others to violence in the first place.
ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጥል ሌሎችንም ለአመጽ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዕዮተ ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። በኒውዮርኩ እየተካሄደ ካለው የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ትይዩ በሁከተኝነት፣ ጽንፈኝነትና በሽብር ፈጠራ ጉዳዮች ላይ ባተኮረ ስብሰባ እስላማዊውን ጽንፈኛ ቡድን አይሲስ ወጣቶችን ለመመልመል የሚያደርገውን እንቅስቃሴ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።
በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪ ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ባደረገው ጥናት ገለጸ። በዚህ ላይ ዘገባ አለን።
ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ለምሽቱ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መስከረም 19 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀነባብሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከርቲስ ባይነን ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
የ2007ቱን ምርጫ ተከትሎ የሚመሰረተው የኢትዮጵያ ሕዝብ ተወካዮች ምክር ቤት የፊታችን ሰኞ የመጀመሪያ ስብሰባውን ያካሂዳል። ኢህአዴግ ስልጣን ከያዘ በኋላ ለመጀመሪያ ጊዜ 547ቱም የምክር ቤት መቀመጫዎች በገዢው ፓርቲ ብቻ ይያዛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሌላ የአምስት ዓመታት ጊዜ በኃላፊነታቸው እንደሚቀጥሉ ይጠበቃል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ልኳል።
ከከረምቱ እረፍት ዳግም ወደ ምክር ቤት የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት ስራ ሊጀምር እየተዘጋጀ ይገኛል። የፊታችን ሰኞ ስራ እንደሚጀምር የሚጠበቀውም የ2007ቱን ምርጫ ተከትሎ የሚቋቋመው አዲስ ፓርላማ ነው። አብዛኛዎቹ ተቃዋሚዎች ባልተቀበሉት ምርጫ ያሸነፈው ኢህአዴግ እጩዎችም ከያሉበት እንዲመጡ በመገናኛ ብዙሃን ጭምር ጥሪ ተደርጓል። 547 የኢትዮጵያ ፓርላማ መቀመጫዎች በኢህአዴግ ብቻ ሲያዙም ከሽግግር መንግስቱ ጊዜ ጀምሮ የመጀመሪያው ይሆናል። የፊታችን ሰኞ የሚደረገውም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ መሆኑ ታውቋል። አፈጉባኤና ምክትል አፈጉባኤዎችም በዚሁ ስብሰባ ይመረጣሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተጨማሪ 5 ዓመታት እንደሚቀጥሉ ይፋ የሚደረገውም የህዝብ ተወካዮች ምክር ቤት በቀጣይነት በሚያደርገው ስብሰባ ነው። ከዚህ በኋላም ነው ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ የሚያደርጉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የናይጄሪያው ፕሬዝዳንት የአገሪቱን የነዳጅ ዘይት ሚኒስቴር በቁጥጥር ስር አደረጉ። የናይጄሪያው ብሔራዊ የፔትሮሊየም ኮርፖሬሽን በነዳጅ ዘይት ዋጋ ማሽቆልቆልና በሙስና ምክንያት እየተዳከመ መሆኑ ተገልጧል። ፕሬዝዳንት ሙሐመዱ ቡሃሪ ታዲያ ራሳቸውን የፔትሮሊየም ሀብት ሚኒስትር ማድረጋቸውን ኒውዮርክ ከተማ ውስጥ ለሮይተርስ የዜና አገልግሎት ገልጠዋል። በብሔራዊ ፔትሮሊየም ኮርፖሬሽን ያለው የሙስና ሁኔታ የከፋ እንደሆነም ነው የጠቆሙት። አገሪቱ ከፍተኛ የጸጥታና የምጣኔ ሀብት ችግር በተጋረጠባት ቦኮ ሀራም ለስድስት ዓመታት ያህል አገሪቱን ሲያተራምስ ባለበት በአሁኑ ወቅት ህዝቡን ቡሃሪ ለፕሬዝዳንትነት መርጧል። ስልጣን እንደያዙም አብዛኛውን የአገሪቱ ወታደራዊ መረጃዎች ከስልጣን ወይም ከኃላፊነት አግልለው በሌሎች መተካታቸው ይታወቃል።
የፈረንሳይ መንግስት የኮንጎ ሪፑብሊክ ፕሬዝደንት ደኒስ ሳሱ ንጎሶ ቤተሰብ አባላት የገንዘብ ንብረትን እንዲይዝ ዳኞች ትዕዛዝ ማስተላለፋቸውን ፓሪስ ያሉ አቃቢያነ ሕግ ጠቁመዋል። የዳኞቹ ውሳኔ በፈረንሳይ ባንኮች ገንዘብ ባስቀመጡ የአፍሪካ መሪዎች ላይ ሲደረግ በነበረው የረጅም ጊዜ ምርመራ መሰረት እንደሆነ ሮይተርስ የዜና አገልግሎት ዘግቧል። ሳሱ ንጎሶ ለ32 ዓመታት ያህል በፕሬዝዳንትነት ስልጣን ቆይተዋል። ቤተሰቦቻቸው ሀብት ያካበቱት በትክክለኛ መንገድ አይደለም ይላሉ አቃቢያነ ሕጉ። በፈረንሳይ የሚካሄደው ምርመራ የኢኳቶሪያል ጊኒ ፕሬዚደንት ቶዶሮ ኦቢያንግ እንጊዮሜን እና የቀድሞው የጋቦን ፕሬዚደንት ዑመር ቦንጎን ኢላማ አድርጓል። ሁለቱም ያጠፋነው ነገር የለም ሲሉ አስተባብለዋል።
ማሊ ውስጥ ታሪካዊ ቅርስነት ያላቸው ህንጻዎች እንዲፈርሱ ረድቷል የተባለ እስላማዊ አማጺ ዛሬ ለመጀመሪያ ጊዜ በዓለም አቀፍ የወንጀል ችሎት ቀርቧል። አህመድ አልፋኪ አልማሃዲ የተባለው ሰው ማንነቱን ካስተዋወቀ በኋላ ቃል ከመስጠት ግን ተቆጥቧል። የዓለም አቀፍ የወንጀል ችሎት አቃቢ ህግ አልማሃዲ ከሶስት ዓመታት በፊት በሰኔና ሐምሌ ወራት ላይ 9 ታሪካዊ የመቃብር ህንጻዎችን በቲምቡክቱ ከተማ የነበረ ታሪካዊ መስጊድንም በማፍረስ ተግባር ተሳትፏል ወይም አስተባብሯል የሚል ክስ ነው የቀረበበት። በዛን ወቅት እስላማዊ አማጽያን በአብዛኛውን ሰሜናዊ ማሊን ተቆጣጥረው ነበር። አልማሃዲ አንሳር ዲን የተባለው አማጺ ቡድን አባል እንደነበርና ቲምቡክቱን በመያዝ ተግባር ንቁ ተሳትፎ ወይም ድርሻ እንደነበረው የችሎቱ አቃቢያነ ህግ ተናግረዋል።
የዓለም የጤና ድርጅት ማንኛውም HIV ማለት ኤድስ በሽታን ሊያስይዝ የሚችል ቫይረስ የተገኘበት ሰው ወዲያውኑ አንታይሪትሮቫይራል መድኃኒት እንዲሰጠው ያስፈልጋል ሲል ዛሬ ባወጣው መመሪያ ይፋ አድርጓል። በቅርቡ በተደረገው ጥናት መሰረት አንታይሪትሮቫይራል የተባለውን የኤድስን በሽተኞች ዕድሜ ማራዘሚያ መድኃኒትን ቀድሞ መውሰድ የኤድስ በሽተኞች ጤና የተሻለ እንዲሆንና በሽታውን የማስፋፋቱን ሂደት እንዲቀንስ የዓለም ጤና ድርጅት ዛሬ እንደሚቀንስ የዓለም ጤና ድርጅት ዛሬ አስታውቋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሊዛ ሽላይን ከጄኔቫ ያደረሰችንን ዘገባ ሄኖክ ሰማግዜር ያቀርበዋል።
የሕክምና ጥናቱ እንደሚያመለክተው የኤችአይቪ መከላከያ እንክብሉን በሽታው ሳይበረታ ያገኙ ታማሚዎች ለጾታ ግንኙነት ጓደኞቻቸው ቫይረሱን የማስተላለፍ ዕድላቸው ይቀንሳል። የኤችአይቪ ቫይረስ በደማቸው የሚገኝ ሰዎች ሁሉ የሰውነት መከላከያ መድኃኒት በፍጥነት ማግኘት አለባቸው ብሏል። የዓለም የጤና ድርጅት ይህንን በተግባር ለማዋል የሚያስችል መርህም በዛሬው ዕለት አውጥቷል። ከዚህ ቀደም የነበረው የዓለም የጤና ድርጅት አሰራር ታካሚዎች የሰውነት መከላከያ እንክብሉ የሚሰጣቸው የሰውነታቸው የመከላከያ ማለት ነጭ የደም ሴል ቁጥር ከተወሰነ ደረጃ በታች ሲወርድ ነው። የWHO የኤችአይቪ ኤድስ ሕክምናና ክብካቤ ክፍል ኃላፊ ሜግ ዶርቲ እንደሚሉት በቫይረሱ መያዛቸው የታወቀ ሰዎች በፍጥነት የመከላከያ ሕክምና ያስፈልጋቸዋል።
We also believe that by starting more people earlier on therapy we will have an opportunity.
በርካታ ሰዎች አስቀድሞ የዚህ ሕክምና ተጠቃሚ እንዲሆኑ ማድረግ ኤድስን እንደ አውሮፓውያን ዘመን አቆጣጠር በ2030 እንድናጠፋ ይረዳናል። ይህንን ስንል ግን በሽታውን ከምድረ ገጽ ተቀልሎ ማስወገድ ይቻላል ይላልን አይደለም። በበሽታው የተያዙ ሰዎች ቁጥር በእጅጉ አንሶ እንዲገኝ ማስቻል ነው።
በአሁኑ ወቅት የሰውነት መከላከያ እንክብሉን የሚወስዱ ሰዎች ቁጥር 28 ሚሊዮን ሲሆን በዚህ አዲስ ያሰራር መመሪያ መሰረት በዓለም ዙሪያ በኤችአይቪ ኤድስ የተያዙትን 37 ሚሊዮን ሰዎችን ያካትታል። የኤድስ ታማሚዎችን የሕክምና አገልግሎት ለማድረስ ጥረቶች መጠናከራቸውን የገለጸው የዓለም የጤና ድርጅት በሽታውን በመከላከል ያተኮሩ ሥራዎች መጠናከር እንደሚገባቸው ጨምሮ አሳስቧል። የተባበሩት መንግስታት የዓለም የጤና ድርጅት ባወጣቸው አዲስ ግቦች ያካተተው ሌላ ነጥብ የኤድስ ወረርሽኝን በ2022 ዓ.ም ማጥፋት ነው። ይህን ግብ ለማሳካት በኤችአይቪ ኤድስ የተያዙት ሰዎች ውስጥ 90% ተመርምረው ራሳቸው ማወቅ ይገባቸዋል። የሰውነት መከላከያ መድኃኒቶችንም ሊያገኙ ይገባል። እቅዱ ከተገበረ የ21 ሚሊዮን ሰዎችን ሕይወት የሚያተርፍ ሲሆን በሚቀጥሉት 15 ዓመታት 28 ሚሊዮን ሰዎችን በበሽታው እንዳይያዙ ይረዳል።
በመጨረሻም ሩሲያ ሶሪያ ውስጥ የአየር ድብደባ እንደጀመረች ዩናይትድ ስቴትስ ባለስልጣናት አስታወቁ። የአየር ድብደባው የተጀመረው ፕሬዚዳንት ቭላዲሚር ፑቲን የፕሬዚዳንት ባሽር አልአሳድን መንግስት ለመርዳት ወታደሮች እንዲላኩ ያቀረቡትን ጥያቄ የአገሪቱ ምክር ቤት ካጸደቀ ጥቂት ሰዓታት ካለፉ በኋላ ነው። ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ኢላማ በማድረግ የጥምረት ኃይሉን መርታ የአየር ድብደባ ማካሄዱን እንደምትቀጥል አስታውቃለች። ሩሲያ ድብደባ በጀመረችበት ወቅት የዩናይትድ ስቴትስ አውሮፕላኖች ከሶሪያ የአየር መስመር እንዲርቁ ሩሲያ ያቀረበችውን ጥያቄ ችላ በማለት ነው ድብደባውን የቀጠሉት። በዩናይትድ ስቴትስ የሚመራው የጥምረት ኃይል እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማዳከምና በሶሪያና በኢራቅ የሚያካሄደውን የአየር ድብደባ እንደሚቀጥልም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ከርቢ አስታውቀዋል። አድማጮች፣ ለሰዓቱ የተመደበው ለዜና የተመደበው የአየር ሰዓት ይኸው ነበር። The Voice of America. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችኋች አሉላ ከበደና
አዳነች ሳየንን። በዓለም ዜናዎች የመጀመሪያው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የምሽቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ እናሰማለን።
ኦሮሚኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅን ያለ ነው። ከአማርኛ ጎን ለጎን ኦሮሚኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው።
ዶክተር ብርሃነ መስቀል አበበ ሰኝ ይባላሉ። ዓለም አቀፍ የብሪታንያ ሬዲዮ ጣቢያ ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና የኦሮምኛ ቋንቋ በኢትዮጵያ የፌዴራሉ ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩን ከገለጹበት የተወሰደ ነው። ዝርዝሩ በዲሞክራሲ በተግባር ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ እንለፍ።
በእስልምና እምነት ተከታዮች ላይ በጅምላ የሚካሄደው ፍረጃ ለውከተኛ ጽንፈኝነትና ለሽብር ፈጠራ ማዳበሪያ የማቀበል ያህል ነው ሲሉ የተለያዩ መንግስታት መሪዎች እየተናገሩ ነው። በተባበሩት መንግስታት ድርጅት ሰባኛው ጉባኤ ትይዩ ትናንት ማክሰኞ በውከተኝነት ጽንፈኝነትና በሽብር ፈጠራ ጉዳዮች ዙሪያ በተካሄደው በዚህ ስብሰባ ላይ አይሲስ ወጣቶችን የማጋጋልና የመመልመል አቅም እንዳይኖረው ማድረግ እንደሚገባ ስብሰባውን የመሩት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አሳስበዋል። በሌላ በኩል ደግሞ የተመልማዩ ብዛት በከፍተኛ ቁጥር ማሻቀብ አሳሳቢ እንደሆነ ወይም እየሆነ መምጣቱን የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ገልጠዋል። ሰለሞን አባተ ከስፍራው ያጠናቀረውን ዘገባ ይዞ ቀርበዋል።
እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው።
ቫዮለንት ኤክስትሪሚስት ግሩፕስ ኢንክሉዲንግ ዳሽ አንድ ቦኮ ሃራም ፖዝ አ ዳይሬክት ትሬት ቱ ኢንተርናሽናል
ጋይሽ እና ቦኮ ሃራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃገረዶች ላይ ርህራሄ የለሽ ጭካኔ ይፈጽማሉ። ሰላምን፣ ፍትህና የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ።
አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በ70% ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራና ውከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች፣ ከ20 በላይ ባለብዙ ወገን ወይም ዘርፍ ተቋማት፣ 120 የሚሆኑ የሲቪል ማህበረሰብ ቡድኖችና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል፣ መክረዋል፣ የሚሰማቸውን ተናግረዋል። ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ 2016 ዓ.ም ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር እቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ 5 ጉዳዮችን ዘርዝረዋል። ምላውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር፣ በፍርሃት አለመመራት ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት።
We have a major challenge before us, one that will not disappear overnight, but one that we can address concretely.
በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን።
ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ፣ በምስራቅ አፍሪካና በሰሜን አፍሪካ እንደታዘብ ነው ግን ወጣቶች ድህነት ሲበረታባቸው፣ ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል፣ ያቀማሉ። ሽብርተኞች ያንን ቁጣ ይጠቀሙበታል ብለዋል ፕሬዚደንት ኦባማ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም ብለዋል ኦባማ በመቀጠል
We have to prevent it from radicalizing, recruiting and inspiring others to violence in the first place. And this means defeating
ሲጀመርም ወጣቶችን እንዳነሳሳና እንዳያቀጣጥል ሌሎችንም ለአመጽ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ሪዮት ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻለም። አስተሳሰቦች የሚሸነፉት ከነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው።
ሀገራቸው ለዚህ ጉዳይ የወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚዳንት የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምጾች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍተው ጥለው ሲወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል። ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት እንደሚገባ መክረዋል ፕሬዚደንት ኦባማ። ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ ኦባማ ምን ሊከተል እንደሚችል መተንበያ ያሻውም።
So the real path to lasting stability and progress is not less democracy. I believe it is more democracy in terms of free speech and freedom of religion.
ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የህግን የበላይነት በማስጠበቅ ጠንካራ የሲቪል ማህበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ።
ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚዳንቱ። ኦባማ ክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንና መተባበርን ማስፋት፣ የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሚያደርጉትን መከላከል፣ መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል።
And this cannot just be the work of government. It is up to all of us. We have to commit ourselves to build diverse, tolerant, inclusive societies that reject
ይህ ደግሞ የመንግስት ስራ ብቻ አይደለም፣ የሁላችንም ጉዳይ ነው። ህብሩ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማህበረሰብ ለመገንባት ራሳችንን አስገዝተን መስራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸው ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው።
በጉባኤው ላይ የተገኙ የሀገሮች መሪዎች የሽብር ፈጠራና የሁከተኛ ጽንፈኛነት ምንጮች ናቸው ያሏቸውን ሐሳቦች በሽብር ፈጠራ የደረሱባቸውን ጉዳቶችና መፍትሄ የሚሏቸውን የፕሬዝዳንታቸውን ኡሁሩ ኬንያታን መልእክት ያሰሙት የኬንያው የሀገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከ1983 ዓመተ ምህረት ወዲህ ባለፉት 25 ዓመታት ውስጥ 5 ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው በዚህም ብዙ ህይወት መጥፋቱን፣ ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል ኬንያታ በመልእክታቸው። የተለያዩ ህግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚዳንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል። ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብጹ ፕሬዚዳንት አብደል ፈታህ ኤልሲሲም የእስራኤልና የፍልስጤም ችግር ከ1967ቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለት መንግስታት ምስረታ መፈታት እንደሚኖርበት አሳስበው ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል። ይህ ትናንት በመንግስታቱ ድርጅት ጽህፈት ቤት ከጠቅላላ ጉባኤው ጎን የተካሄደ ስብሰባ ፕሬዚደንት ኦባማ ባለፈው የካቲት ዋይት ሀውስ ውስጥ የጠሩት በሁከተኛ ጽንፈኝነት ላይ የተካሄደ ዓለም አቀፍ የምክክር ስብሰባ እና የጸጥታ ጥበቃ ምክር ቤቱ ባለፈው ማለትም በ69ኛው ጠቅላላ ጉባኤ ጎን በውጭ ሀገሮች የሽብር ተዋጊዎች ላይ አተኩሮ የተላለፈው ውሳኔ ተከታይ ጉባኤ ነው። ለአሜሪካ ድምፅ ከሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ።
ሰለሞን አባተን ለዘገባው እናመሰግናለን። በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ባደረገው ጥናት ገለጸ። ባልደረባችን ኪም ሊዩስ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርበዋል።
የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል እንደገለጸው በታችኛው ኦሞ ወንዝ ነዋሪዎች ላይ የደረሰ ያለው ችግር ከፍተኛ ነው። ጉዳዩን በቅርበት የሚከታተሉት ኤሊዛቤት ሃንተር እንደሚሉት የኢትዮጵያ መንግስት የአካባቢውን ነዋሪዎች ከቀያቸው ወደ ሌላ አካባቢዎች እያሰፈረ ይገኛል።
This means that most of their land they're being forced to give up and this land is crucial to their livelihood. It's where they graze their cattle.
ብዙዎቹ ነዋሪዎች ያለ ውዴታቸው ከመኖሪያቸው እየተፈናቀሉ ነው። የመኖሪያ መንደራቸው ማንነታቸው ነው። ከብቶቻቸውን የሚያስማሩበት ለምሳሌ የከገሩ ማህበረሰብ ማር የሚቆርጡበትና አደን የሚሰማሩበት የተከበረ ባህላቸውን የሚተገብሩበት ቦታ ነው። እናም ይህ ሰፈራ ለጎሳዎቹ ከአቅማቸው በላይ ትልቅ ድብዳ ሆኗል።
ከሚመለከታቸው የጎሳ አለቆች ጋር በቀጥታ ስለ ሁኔታው ለመረዳት ያደረጉት ጥረት አለመሳካቱን ሃንተር ያስረዳሉ። ስለ ሁኔታው በአካባቢው የሚገኙ የውጭ ለጋሽ ሀገሮች ሰራተኞች በስፋት እንዳስረዷቸው ማክለዋል። ይህ መረጃም በብሪታንያ የመረጃ ነጻነት ህግን በመጠቀም የተገኘ ነው።
This is very important because they did have access to the tribal peoples in the area, visited a number of the resettlement areas.
ምክንያቱም የርዳታ ሰራተኞቹ ከጎሳዎቹ ጋር በቀጥታ መነጋገር ይችላሉ። ጎሳዎቹ የሰፈሩበትን ቦታዎችም ተመልክተዋል። ይህን ታማኝ መረጃ ይዘው ነው ይፋ ለማድረግ ያልፈለጉት። በእርግጥ የብሪታንያ መንግስት ስለ ሁኔታው ያለውን መረጃ ለሰርቫይቫል ለመስጠት ባይፈልግም ከአውሮፓ ህብረት መረጃውን ልናገኝ ይችላል። የአውሮፓ ህብረት ከብሪታንያና ከዩናይትድ ስቴትስ ቀጥሎ ትልቁ ለጋሽ ተቋም ነው።
የጎሳው አባላት ከመኖሪያቸው ለመፈናቀል አለመፈለጋቸውን እንዳስረዷቸውና መረጃውንም ከማህበረሰቡ ማሰባሰባቸውን የመብት ተሟጋቿ ሃንተር ይገልጻሉ። ሁኔታው ከለጋሽ ሀገሮች መርሆች ጋር እንደሚጋጭም ጨምረው ያስረዳሉ።
It also found conditions, particularly in one resettlement camp, were deplorable. People were suffering from malaria.
ጎሳዎቹ የሰፈሩባቸው ቦታዎች በተለይ አንዱ ለመኖሪያ ምቹ አይደለም። በአሁኑ ሰዓት ነዋሪዎቹ በወባና በተቅማጥ እየተሰቃዩ ነው። መንግስትም የሰፈራውን ቦታ ለቀው ወደ ሌላ ቦታ እንዳይሄዱ ከልክሏል። ነዋሪዎቹን የማስፈር ስራው ከተጠናቀቀ በኋላ ቦታው ለከፍተኛ የሸንኮራ አገዳ ምርት ስራ ይውላል። የታቀደው የሸንኮራ አገዳ እርሻ ኩራዝ ይሰኛል። በጣም ሰፊ ነው።
የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የኢትዮጵያ መንግስት ጎሳዎቹን ከቦታቸው ያላግባብ አላፈናቀለም በማለት አስተባብለዋል።
We didn't do such kind of activity. We didn't force people from their land. They are
እንደዚህ አይነት እንቅስቃሴ አላደረግንም። ጎሳዎቹን ከመኖሪያ ቦታቸው አላፈናቀልንም። አሁንም የመኖሪያ ቦታቸው ላይ ይገኛሉ። መንግስትም እንደ ትምህርት ቤት ያሉ ለማህበረሰቡ የሚጠቅሙ ግንባታዎችን በመገንባት ላይ ይገኛል። እንደማስበው ዘገባ ፍጹም ውሸት ነው።
የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል መረጃ አጠናቃሪ ሃንተር እንደሚሉት ከሆነ ደግሞ የኦሞ ወንዝ በዙሪያው ለሚኖሩት ህዝብ ሁሉ ህይወታቸው ነው። ለእርሻቸው በተፈጥሮ መስኖ ይጠቀሙበታል። የጊቤ ግድብ 3 በራሱ በውሃ ፍሰት ላይ ያመጣው ለውጥ አለ።
It means that the natural flood won't occur anymore, so people will not be able to cultivate their crops.
ማለት በተፈጥሮ የውሃ ፍሰቱ ላይ ተጽዕኖ ያመጣል። ያካባቢው ነዋሪዎች እንዳሰቡት ምርቶቻቸው በቂ አይሆንም። ከነሱም አልፎ በወንዙ ዙሪያ የሚኖሩትን የሰሜን ኬንያ የቱርካና ሐይቅ አካባቢ ነዋሪዎችን ይጎዳል። እናም የቱርካና ሐይቅ በወንዙ ፍሰት መቀነስ ሳቢያ በመጉደሉ በአሳ ማጥመድ ስራ የሚተዳደሩትን ሁሉ ሊጎዳ ይችላል።
ሚኒስትሩ አቶ አለማየሁ ተገኑ እንዳሉት በወንዙ ዙሪያና አካባቢው የሚኖሩትን ሰዎች ስለሚሰራው ግንባታ በተመለከተ በግልጽ መረጃ መንግስታቸው አድርሷል። በጋራም ሰርተዋል።
The people along the river of Omo are not forced as you mentioned.
በኦሞ ዙሪያ ነዋሪዎች ላይ እንዳላችሁት ምንም አይነት አስገድዶ የማስፈር ተግባር አልተከናወነም። ነዋሪዎቹ አሁንም በቦታቸው ላይ ይገኛሉ። በአንጻሩ በአካባቢው ነዋሪውን የሚጠቅሙ ግንባታዎችን በመስራት ላይ እንገኛለን።
ለማህበረሰብ መብቶች መከበር የሚሰራው ድርጅት መርማሪ ኤሊዛቤት ሃንተር ከለጋሽ አገሮች ባገኙት መረጃ መሰረት መንግስት ለርሻ ስራ ወደ 500 ሺህ ሰራተኞችን ይፈልጋል። ወደ አካባቢው ለስራ የሚፈልሱት መጤ ሰራተኞች በአካባቢው ባህል ወግና እምነት ላይ ያልተፈለገ ለውጥ ሊያመጡ ይችላሉ ይላሉ። አቶ አለማየሁ ተገኑ በዚህ አባባል ፈጽሞ አይስማሙም።
have a very big concern for our community. This is the
ለህዝቦቻችን እንጠነቀቃለን እናስባለን። ቅድሚያ የምናደርገው ይህንኑ ነው። በህዝቦቿ ላይ ከመኖራቸው ባፈናቀልም ሆነ የሚገባቸውን ክብር ማንሳት ኢትዮጵያዊ ባህላችን አይደለም። እቅዳችን ለህዝቦቻችን የተሻለ እድገትና ጥቅምን ማምጣት ነው። እነቱ ይህ ነው።
አቶ አለማየሁ በአካባቢው እየተካሄደ ስላለው በአካል ተገኝቶ ለመመልከት ለሚፈልጉ ሁሉ የኢትዮጵያ መንግስት በሩ ክፍት እንደሆነ ተናግረዋል። በሌላ በኩል ከሰርቫይቫል ኢንተርናሽናል ኤሊዛቤት ሃንተር በኦሞ ወንዝ አካባቢ የሚገኙት ነዋሪዎች እውነቱን ለማውጣትና በይፋ ለመናገር የደህንነት ስጋት እንዳለባቸው አክለዋል።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። ሂልተን ወርልድ ዋይድ በመባል የሚታወቀው የሆቴሎች ድርጅት $42 ሚሊዮን ወይም ከ800 ሚሊዮን ብር በላይ በሆነ ወጪ በሐዋሳ ከተማ ላይ ሆቴል እንደሚገነባ ዛሬ ይፋ አድርጓል። የሚገነባው ሆቴል ለሂልተን ዓለም አቀፍ አንድ ትልቅ ምዕራፍ ነውም ተብሏል። የግንባታውን የሥራ አመራር ከኢትዮጵያው የሰንሻይን ንግድ ኩባንያ ጋር መፈራረሙ ተገልጧል። መለስካቸው አማ ነው ዝርዝሩን ያሰናዳው።
ዛሬ ረፋዱ ላይ በሂልተን አዲስ አበባ በተካሄደ የፊርማ ሥነ ሥርዓት የሂልተን ዓለም አቀፍ የአውሮፓና አፍሪካ ልማት ከፍተኛ ምክትል ፕሬዚዳንት ፓትሪክ ፊትስጊቦን በኢትዮጵያ የብዙ ዓመት የመስተንግዶ ልምድ ያለው ሂልተን ከአዲስ አበባ ሂልተን ቀጥሎ የሂልተን ሐዋሳን ሪዞርትና ስፓ በመክፈት በዓለም ዙሪያ የታዋቂነት ያለውን አገልግሎቱን ከፍተኛ እድገት እያስመዘገበ ባለው ክልል ውስጥ ሥራ ይጀምራል ሲሉ ተናግረዋል። በሐዋሳ ከተማ ሐዋሳ ሐይቅ ዳርቻ ላይ የሚገነባው ሂልተን ሐዋሳ ሪዞርትና ስፓ በ30,000 ካሬ ሜትር ላይ የሚያርፍና $42 ሚሊዮን ወይንም 875,700,000 ብር ያህል የሚፈጅ ሆቴል ነው። ፓትሪክ ፊትስጊቦን እንደሚሉት የዚህ ሆቴል መገንባት በግዙፉ ዓለም አቀፍ ሆቴል እድገት ራሱን የቻለ አንድ ትልቅ ምዕራፍ ወይንም የሆቴሉ ትልቅ መለያ ነው።
Actually, it's a real milestone for Hilton. Our global goal is to be the first choice of the world's travelers.
ይህ ለሂልተን ትልቅ ምዕራፍ መሆኑ እውነት ነው። ዓለም አቀፋዊ ግባችን ለዓለም ተጓዦች ሁሉ የመጀመሪያ ምርጫ መሆን ነው። ለዓለም ተጓዦች የመጀመሪያ ምርጫ ለመሆን ደግሞ እነዚህ ተጓዦች ሊሄዱባቸው በሚፈልጓቸው ቦታዎች ሆቴሎች ሲሰሩ ብቻ ነው። ሂልተን በአፍሪካ ሀገር ውስጥ ሊገነባቸው ካቀዳቸው 20,000 ማረፊያዎች ይህ ሆቴል ጉልህ መለያችን ወይም ትልቅ ምዕራፍ ይሆናል። በአፍሪካ ውስጥ ዛሬ ወደ 11,000 በሚጠጉ ክፍሎች አገልግሎት እየሰጠን ነው። በዚህ መንገዳችን ይህ ሆቴል የሚቀሩንን 9,000 ክፍሎች ቁጥር በተወሰነ ደረጃ ያሟላል።
ይህ ከስምጥ ሸለቆ ሐይቆች ባንዱ ሐዋሳ ሐይቅ ዳርቻ ከአሞራ ገደል ብሔራዊ ፓርክ ባሻገር የሚገነባ ሆቴል 169 ክፍሎችና ቪላዎችን የሚያካትተው ግንባታ የውጭ መዋኛና የስፓ ማዕከሎቹ የሪዞርቱ መለያ እንደሚሆኑ ሂልተን ዓለም አቀፍ ያሰራጨው መረጃ ያስረዳል። ከሂልተን ዓለም አቀፍ ጋር የሐዋሳውን ሂልተን ግንባታ ሥራ አመራር የተፈራረሙት የሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማኅበር ባለቤትና ፕሬዚደንት አቶ ሳሙኤል ታፈሰ በበኩላቸው እንዲህ ያለ ሥራ ከዚህ ታዋቂ ተቋም ጋር ለመሥራት በመብቃታቸው የተሰማቸውን ደስታ ገልጸው ሥራውን በከፍተኛ ብቃት እንደሚወጡ ተናግረዋል።
ሰንሻይን ቢዝነስ ፔሊሲ ሃዝ ቢን ክራቢንግ ቱ ወርክ ዊዝ ፐርማነንት ካምፓኒ ዊዝ ሂልተን ወርልድ ዋይድ ፎር ኳይት ሰም ታይም ናው።
ሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማኅበር እንደ ሂልተን ዓለም አቀፍ ካለ ታዋቂ ኩባንያ ጋር ለመሥራት ትልቅ ምኞት ካሳደረ ረዘም ያለ ጊዜ አልፏል። ከዚህ አኳያ የነበረንን ሕልምና ፍላጎት በአዋሳ በሚገነባው ሪዞርት ላይ ተግባራዊ እንዲሆን የተቻለንን ሁሉ ጥረት እናደርጋለን። ይህን ሆቴል በኢትዮጵያ እጅግ የተመረጠ የቱሪስቶች መዳረሻ ለማድረግ አላማለን። ስለሆነም ይህን ኮንትራት ከሂልተን ዓለም አቀፍ ጋር ለመፈራረም ስለበቃን የተሰማኝን ትልቅ እርካታ
ለመግለጽ ወዳለሁ።
ሂልተን ሆቴል በኢትዮጵያ ውስጥ እንደ አውሮፓውያን ዘመን አቆጣጠር ከ1969 ወይንም እንደ ኢትዮጵያውያን ዘመን አቆጣጠር ከ1961 ዓ ም ጀምሮ ዓለም አቀፍ ደረጃ ያለው የሆቴል አገልግሎት እየሰጠ ሲሆን በዓለም ስማቸው ከገነነ የኢንዱስትሪው ተቋማት ወይም ኩባንያዎች ወደ ኢትዮጵያ ቀድሞ የገባ እንደሆነ ይታወቃል። ሂልተን ዓለም አቀፍ በአሁኑ ወቅት በዓለም ውስጥ በ82 አገሮች 550 ሆቴሎች አሉት። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተው አስተያየቶች በሰዓቱ ጥቂቱን እንስማ።
እንኳን ለብርሃኑ መስቀሉ በሰላም አደረሳችሁ። የአሜሪካ ድምፅ ሬዲዮ አዘጋጆች እና አቅራቢዎች በሙሉ እንዲሁም ኢትዮጵያ ለሚገኙ ሴት ወንድሞቼ ጭምር እንኳን ለደመራና ለመስቀሉ በዓል በሰላም አደረሳችሁ እላለሁ። በድሉ ከሜርላንድ
የአስሙና አመነ ቃለ መጠይቅ ሰማሁት። እኔ በጣም ደጋግሜ የሰማሁት ጥሩ ነው። እናንተ በተሻላችሁ መጠን ያው ከተለያዩ የመንግስት ባለስልጣኖችም በቅርብ ጊዜም ከውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር እንደውም ተከታዩን እናቀርባለሁ ብላችሁ ስላልቻላችሁ ያው ማቅረብ አልቻላችሁም። ነገር ግን የተለያየ የፖለቲካውን ሁኔታ የሀገራችንን መስማታችንን እንቀጥላለን። ያው እናንተ በምታቀርቡልን እንግዶቻችን አማካኝነት ማለት ነው። የሁሉንም ሳይድ መስማቱ በጣም ጥሩ ለኛ። አንድ በጣም ከኢትዮጵያ ባለስልጣኖችም ከአንዳንድ መስሪያ ቤቶችም የምሰማው የአሜሪካ ዜግነት ያለው ሌላ ሀገር ሄዶ ፖለቲካ ተሳትፎ ማድረግ እንደማይችል እንደሚያስቀጣ ዜግነትንም እንደሚያሳጣ ሲነገር የሰማ መስሎኝ ነበር እና አንድ መጽሔት ላይ ሳነብ foreignpolicy.com የሚባል በአሜሪካ ጊዜ በጣም የታወቀ የተከበረ መጽሔት ነው እና is it legal for Americans to fight in another country's army ብሎ ለቀረበለት ጥያቄ for the most part yes unless they are fighting against America ማለት አሜሪካዊ ዜግነት ሆኖ በሌላ ሀገር ጦርነት ለመሳተፍ ይችላል ብሎ ሲጠይቀው ምንድነው ያለው? ይችላል። ለምሳሌ እስራኤላውያን አሉ፣ ጁዊሽ አሜሪካን እስራኤል አርሚ የሚዋጉ አሉ። እነሱን ይጠቅሳል። ለጽሁፉ መነሻ ያደረገው አንድ ሊቢያዊ ከሎስ አንጀለስ ሄዶ ፍሪ ሊቢያ የሚለውን አርሚ ደግፎ ተዋጋ እና ምንም ችግር እንዳልደረሰበት ነው የሚናገረው። ስለዚህ የተሳሳተ መረጃ የሚያቀብሉ ሰዎች ይህን እንደዚህ አይነት ነገሮችን ግንዛቤ ውስጥ እንዲከቱ አሳስባለሁ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።
አድማጮች፣ አሁን ኢትዮጵያውያን በአሜሪካ ይቀጥላል።
የኢትዮጵያውያን በአሜሪካ የምሽቱ እንግዳ በአንድ ሳይንሳዊ ጥናት ለሽልማት የበቁ የዚህ የዩናይትድ ስቴትስ ነዋሪ ሆኑ ኢትዮጵያዊ ናቸው። የፕሮግራሙ አዘጋጅና አቅራቢ አዲሱ አበበ ነው። እንግዳውንና የፕሮግራሙን ጭብጥ በሚያስተዋውቅበት ይጀምራል።
የዛሬው እንግዳዬ አቶ አንተነህ ታደሰ ግርማ ይባላል። ወጣት ስለሆነ አንተ ማለቴ በድፍረት አይደለም። እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ማለት የመረጃ ቴክኖሎጂ ዲሬክተር ነው። በቅርቡ በተካሄደ አንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ማለትም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት አግኝቷል። ጥናታዊ ጽሑፉና ምርምሩ ያተኮረው የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም ማክሸፍ እንደሚቻል የሚጠቁም ውጤት ነው። ዝርዝሩን ከአንተነህ እንስማ።
ኢንፎርሜሽን ቴክኖሎጂ ላይ ያተኮረ በየአመቱ የሚደረግ ኮንፈረንስ ነው እና በጣም አስቸጋሪ ነው። ውድድር ውስጥም ሄደህም ስራህን ለማቅረብ ያለህ ቻንስ ከ25-29% ነው እዛም ለመድረስ እና
ለመመረጥ።
በጣም በሙያው በየሰለጠኑ ሳይንቲስቶቹ ናቸው ኢቫሉዌት የሚያደርጉት ወረቀቱን
የሚመዝኑት። እንግዲህ በተቻለ መጠን የአማርኛ ቃላት ከተጠቀምን አድማጭ ምንለውን ሊረዳ ይችላል። ይቅርታ በጣም። እሺ፣
ኧረ ልክ ነው። እና በሙያው ባለቤት የሆኑና ብዙ ልምድ ያላቸው ሳይንቲስቶቹ ከ107 የሚበልጡ ናቸው በዛ ዓለም አቀፍ የኢንፎርሜሽን ቴክኖሎጂ ጉባኤ ላይ የሚሳተፉትና ከመረመሩት በኋላ ነው ምርጫውን የሚነግሩ። 3 ወር ያህል ይፈጃል ራሱ። ከ40 የተለያዩ አገሮች ነው የሚመጡት ተሳታፊዎቹ። ከመላው ዓለም ነው ማለት ይቻላል።
ከኢትዮጵያ ይጨምራል። እናንተ ኢትዮጵያዊ መሆነህ እንዳቀም እዚህ ነው ያለው አንተና ከዛም የመጡ ሳይንቲስቶችና ምሁራን አሉ።
እንደዚህ ይሆናል ብዬ ለመገመት አልችልም። እኔ በዛን ወቅት እኔ ብቻ ነበርኩት ኢትዮጵያዊ እንደነገርኩ ሙጣ ወረዱ ትንሽ ሰፋ ይላል።
እድሉ ግን ክፍት ነው አለ።
አዎ እድሉ ክፍት ነው። እድሉ ክፍት ነው። ምናልባት በዚህ ሁኔታ ላይ ለመሳተፍ የሚፈልጉም እኔን ኮንታክት ቢያደርጉኝ በእኔም ቢገናኙኝ እኔም አድራሻውን ልሰጣቸው እችላለሁ።
መልካም፣ ጥሩ አጋጣሚ፣ ጥሩ ማስታወሻ።
እኔ ካረኩት ሌላው የማያደርግበት ምክንያት አይታየኝም። ኢትዮጵያኖች ደግሞ ጎበዞች ናቸው። ይህን እምነቱ አለኝ። እንደምታውቀው እንግዲህ ሳይበር ሴኩሪቲ ማለት የደህንነት መረጃ ሳይንስ የምንለው በጣም አስፈላጊነቱ ከምንም ጊዜ የበለጠ ነው እና በዚህ ሙያ ላይ ነው እኔ በአሁን እየሰራው ያለሁትን የምርምር ስራዬን ሁለተኛው ክፍል ነው። የመጀመሪያው በአሜሪካኑ የደህንነት መረጃ የሪሰርች የምርምር ዳይሬክቶሬት በኩል ሪኮግናይዝ የተደረገውና
እውቅና ያገኘ
እሱ የመጀመሪያው ላስ ቬጋስ ላይ አቅርቤው የነበረው ሁለተኛው ደረጃ ስራ ነበር እና የዚህ የሳይበር ሴኩሪቲ ማለት የመረጃ ደህንነቱን እንዴት ነው ይሄ ጥቃት ከመድረሱ በፊት ልንከላከለው የምንችለው የሚል አዲስ ሞዴል እየሰራሁ ነው ያለሁት በአሁን ሰዓት። የዛንን ነገር ለማሳየት ነው እየገባሁት አቀራረቤን እንዴት እንደሆነና ያ ነገር እንዴት አድርጎ እነዚህ የሳይበር አታክ ማለትም የደህንነት ጥቃቶች በሚሰነዘሩበት ጊዜ ጉዳቱ ከመድረሱ በፊት እንዴት ነው ማወቅ የሚቻለው የሚለውን ነገር ነው እየሰራሁ ያለሁት በአሁን ሰዓት እና ያንን ስራዬን ነበረ ያቀረብኩት። ከ40 አገሮች ወደ 200 ምናምን ተሳታፊዎች በተለያየ ቦታ ነው ያቀረብነው ስራችንን። እግዚአብሔር ፈቃድ ሆኖ ምናልባት የኔ ወረቀት የመጀመሪያውን ደረጃ አግኝቶ the best paper of the conference ወይንም
ምርጥ የምርምር ስራ ውጤት ተብሎ
አንደኛ ወጥቷል። እንግዲህ የሚሰጠኝን አዋርድ ከ7 ወር በኋላ ሄጄ እቀበላለሁ።
ምንድነው አዋርዱ? ሽልማቱ ምንድነው?
ሰርቲፊኬት ነው እንግዲህ እንደ ዲፕሎማ አይነት ሰርቲፊኬት ይሰጡሃል። እንደገና ያንን ነገር ኦፊሻሊ አናውንስ ያደርጉታል ይመስለኛል።
ይሄ ሳይበር አታክ ይሄ ወይም የደህንነት መረጃ ቴክኖሎጂው እየተስፋፋና እየመጠቀ በሄደ መጠን የጠቃሚነቱን ያህል ጎጂነት ስላለው ያንን ለመከላከል የሚያስችል ጥናት ነው ያንተ? እንግዲህ
አዎ፣ ዋናው እሱ ነው። እዚህ ላይ አንድ ነገር ልገልጽልህ የምፈልገው ጋሽ አዲሱ፣ እኔ የምሰራው ስራ አሁን እንግዲህ ምናልባት ትንሽ ቴክኒካል ሙያዊ ቃል ይሆናል፣ ክላውድ ኮምፒውቲንግ እየተባለ አሁን በመጠቀም ላይ ያለ ቴክኖሎጂ ሁሉ ወደዛ እያመራ ነው ያለው።
ምንድን ነው ግን ነው?
ለምሳሌ አንተ በድርጅት ውስጥ የምትሰራቸውን ስራዎች ሌላ ድርጅት እንዲሰራልህ አድርጋ አሳልፈ መስጠት ማለት ነው። እና እዛ ላይ ያለው ሴኩሪቲ ፕሮብሌም በጣም በጣም የከፋና አስቸጋሪ የሆነ ነገር ነው። እና ይህንን ነገር አጠቃቀሙ ጉልህ የሆኑ ጠቀሜታዎች ቢኖሩትም በጣም አሳሳቢ የሆኑ የደህንነት ወይንም የሴኩሪቲ ፕሮብሌሞች አሉት። ከነዚህ ውስጥ 3 የክላውድ ኮምፒውቲንግ አጠቃቀሞች አሉ። ከነሱ አንስቶ እንዴት አድርገህ ኢምፕሊመንት ወይንም ዲፕሎይመንት ሞዴል የሚባሉ አሉ። ራሱ ክላውድ ኮምፒውቲንግ ባይ ኢትሰልፍ ብዙ ቀዳዳዎች አሉት። እነዚህን ነገሮች ነው መጀመሪያ መጠናት ያለባቸው የሚል ነበር የኔ ሀሳብ። ከዛ ተነስቶ ነው ይሄ DDoS ማለት እዛ ላይ እንደምታየው ሰርቪሱን ማለት ያጠቃቀሙን ሁኔታ ያለምንም ኢንተራፕሽን እንዴት መቀጠል ይቻላል ነው። እንግዲህ 3 አይነት የኢንፎርሜሽን ችግሮች አሉ። ከ3ቱ ዋናውና እኔ የተጠቀምኩበት አቬላቢሊቲ ማለት ሰርቪሱን ያለምንም መቋረጥ የሚቀጥልበትን ሁኔታ እንዴት ነው መቀጠል የምንችለው የሚል ነው። ለምሳሌ ያህል ቀላል ምሳሌ ለመስጠት በዚህ በዩናይትድ ስቴትስ ሁመን ሰርቪስ ውስጥ የኦባማ ኬር እየተባለ የነበረው ዌብሳይት እንዴት ዳውን እንደነበረ እና ብዙ ችግር እንደፈጠረ እናውቃለን። ያንን አይነት ፕሮብሌም ነው። ያ እንግዲህ ፖዚቲቭሊ ያ ሲስተም ዳውንም ሊሆን ይችላል ማለት መስራውን እየሰራም ከአቅም በላይ በሆነ ችግር። ሁለተኛ ግን ከምንም በላይ አታከሮች በሚልኩት አታክ ያ ነገር ሊወድቅ ይችላል።
ጥቃት ፈጻሚዎች በሚያደርጉት በሚወስዱት እርምጃ ማለት
ነው። እና ያንን ነገር እንዴት ነው ዲቴክት የምንለየው? ደህናውን ከበሽተኛ ማለት ከአጥቂውና ትክክለኛ ተጠቃሚውን እንዴት መለየት እንችላለን? እና ክላውድ ኮምፒውቲንግ ላይ ነው። ኢትስ ኦል ክላውድ። ክላውድ ሚንስ በኢንተርኔት ሰርቪስ መጠቀም ማለት ነው። ወደፊት ቴክኖሎጂ አጠገብ ኮምፒውተር አይኖርም። ስሞል ሲምፕል ቲን ኮምፒውቲንግ ቲን ክላይንት የሚባል ነገር አጠገብ ቁጭ አድርገህ ስራ ሁሉ በዛ ነው የሚሰራው። ግን ሴኩሪቲውን እንዴት ነው ሃንድል የሚደረገው? ይሄ ነው የኔ የምርምር ስራዬ መሰረት የሆነው።
ይሄ በተለይ የሴኩሪቲ ትሬት የሚባለው በደህንነት ላይ ስጋት የሚጋርድ ነገር ለአሜሪካ በመንግስት ደረጃም በጣም ትኩረት የሚሰጠው ይመስለኛል እና ተቀባይነቱም ያን ያህል የጎላ ይሆናል። ምናልባት በአሜሪካ መንግስት በመንግስት ደረጃ እንዳንተ አይነት ሰዎች ያደረጉት ጥናት ይሄን ጥቃት ለመከላከል የሚያስችል ቀድሞ ለመዘጋጀት የሚረዳ ነው እና ምን ያህል ነው ተቀባይነቱ? አንተነህ
ወይ ይኸውልህ፣ እንዴት መሰለህ፣ እዚህ ላይ አንድ ነገር ልናውቅ እንችላለን። ይሄ ጦርነት ጦርነት ልበለው እንግዲህ ይቅርታ ይደረግልኝ እና የስፓይ ቱ ስፓይ ማለት አንዱ አንዱን ነው የሚሰልለው። ገብቶሃል? የሚቆምም ነገር አይደለም። አንተ አንድ ነገር በሰራህ ቁጥር ሌላው ደግሞ አጥቂህ ከአንተ በላይ ሆኖ ይመጣል እና ይሄ ነገር በጣም አስቸጋሪ ነገር ነው። ብዙ ድርጅቶች ትልቆቹን ጃይንት ካምፕኒ ከነ ጉግል ከነ ማይክሮሶፍት ጀምረ ብታያቸው፣ እኛ ኢንተል አሁን ለምሳሌ ማካፊን ወስዶ ብዙ ነገር ሰርተናል፣ የእኛ ነገር ሴኪር ነው፣ እንደዚህ ነው እንደዚህ ነው ብለው ብዙ ነገሮች ያቀርባሉ። ግን እስካሁን እኛ ኦፊሻሊ አንተ አሁን ሰው ኦፊሻሊ የሚነገረውን ነገር ነው የሚሰማው። ግን በምርምር ስራ ውስጥ ገብተህ ነገሮችን የምትከታተል ከሆነ በጣም አንተ የማታያቸው እንደ ራንሰም ተይዘው ብዙ ኦርጋኒዜሽኖች ያልታሰበ ክፍያ እየከፈሉ ነው አሁን ያሉት ለእነዚህ ለአታከርስ ማለት ሀከርስ ለምንላቸው። እና ይሄ የሳይበር ሴኩሪቲ ጉዳይ በጣም እየሰፋ ነው፣ ዘርፈ ብዙ ነው ብሎ መጥቀስ ይቻላል። ይቅርታ፣
በጣም አመሰግናለሁ። ዶክትሬት ዲግሪህን በሚቀጥለው አመት መጀመሪያ ላይ የምትወስድ ይመስለኛል። ሀዋርድ ነው ያለኸው? እዛ ደግሞ ዲሬክተር ነህ የዚህ የኢንፎርሜሽን ቴክኖሎጂ
ሰርቪስ ዲሬክተር ሆኜ ነው የምሰራው።
ውይይታችን አላበቃም፣ ይቀጥላል። አቶ አንተነህን ለአሁኑ አመሰግናለሁ። በነገራችን ላይ አድማጮች፣ ኢሜይላችን የት እንዳለ እናውቃለን። ማለቴ ኢሜይል ያሁ ወይም ጂሜይል ነው እንላለን። ግን ማን ነው የሚቆጣጠረውና የሚያስተናግደው? ሌላ ሞባይላችን ላይ የሆነ ፕሮግራም ስናስገባ ማለት ዳውንሎድ ስናደርግ ስልካችን ውስጥ ያሉ ምስጢሮች ለምን አይነት አደጋ እንደሚጋለጡ እናውቃለን? የእነዚህንና መሰል ነገሮችን ባለሙያ ከሆነው አቶ አንተነህ ጋር ሁለተኛውና መጨረሻውን ክፍል ውይይት ስናደርግ የሚመለሱ ይሆናሉ። እስከዚያው ሰላም።
አሁን ደግሞ ዲሞክራሲ በተግባር ዓለም አቀፍ የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛ በኢትዮጵያ የፌዴራሉ ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጸ። እስካሁን ወደ 35,000 ፊርማ መሰባሰቡንና በቅርቡ አብዛኞቹ ኮሌጆችና ዩኒቨርሲቲዎችም ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅ ተነግሯል። በፊርማ ማሰባሰቡ ዘመቻ መጀመር ዙሪያና ሌሎች ጉዳዮች አስተባባሪውን ዶክተር ብርሃነ መስቀል አበበ ሰኝን የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ አነጋግሯቸዋል። ቀጥሎ ይሰማል።
አፋን ኦሮሞ ለምን በኢትዮጵያ የፌዴራሉ ቋንቋ መሆን እንደሚገባው ዋና የተባሉ 10 ምክንያቶች የተዘረዘሩበትን ጽሑፍም አድርሰውናል ዶክተር ብርሃነ መስቀል አበበ ሰኝ። ዶክተር ብርሃነ መስቀል የሕግ ጠበቃና አማካሪ ሲሆኑ ቀድሞ በተባበሩት መንግሥታት ድርጅት የኢትዮጵያ ሚሽን የሕግ ጉዳዮች አማካሪ ሆነው ሰርተዋል። በቅድሚያ ለጊዜው ላመስግን።
በጣም እጅግ አመሰግናለሁ።
ፊርማ ለማሰባሰብና ቢቢሲ የብሪቲሽ ብሮድካስቲንግ ኮርፖሬሽን የአፋን ኦሮሞ አገልግሎት እንዲጀምር ለመጠየቅ ምንድን ነው መነሻችሁ?
ይህንን ፔቲሽን ስናቀርብ ታሳቢ ያደረግናቸው ነገሮች አሉ። አንደኛ ከዚህ በፊት በቪኦኤ እና በጀርመን ድምፅ የነበረን ልምድ መጥፎ ነበር። ቪኦኤ በቅርብ ጊዜ በኦሮምኛ ፕሮግራም እስኪጀምር ድረስ በአማርኛ ብቻ ወደ ኢትዮጵያ ብሮድካስት ያደርግ ነበር። የጀርመን ድምፅ እስካሁንም ድረስ ወደ ኢትዮጵያ የሚያስተላልፈውን ፕሮግራም አማርኛ የኢትዮጵያ ብሔራዊ ቋንቋ ነው በሚል እሳቤ በአማርኛ ብቻ ያቀርባል። የኦሮሞ ሕዝብ በኢትዮጵያ ትልቁ ሕዝብና የኦሮምኛ ቋንቋ ከአፍሪካ ሶስተኛው ቋንቋ በተናጋሪ ብዛት ሶስተኛ ቋንቋ ሆኖ ሳለ ይህ ሕዝብ መረጃ እያገኘ አይደለም፣ የመረጃ ረሀብተኛ ነው። ቢቢሲ ስርጭቱን መጀመር ይህንን ችግር ይቀርፋል ብለን ስለምናስብ እነሱም ይህንን ተረድተው ይህንን ችግር ለመቅረፍ እንዲተባበሩም አስፈላጊ ስለሆነ ብለን ነው። ቢቢሲ ራሱ ያስቀመጠው ምክንያት ነው። በኢትዮጵያ እና ከኢትዮጵያ ተርታ ያሰለፏቸው ኤርትራ፣ ሰሜን ኮሪያ እና ራሽያ የዲሞክራሲ እጥረት አለባቸው ብለን እናስባለን ብሎ ነው ይህንን ስርጭት ለመጀመር እያሰበ ያለው። የዲሞክራሲ እጥረትን ቋንቋን መጠቀም ስላለባቸው ያንን መናገር ፈልገን ነው ይህንን ፔቲሽን የጀመርነው።
ላቀረባችሁ ጥያቄ ታዲያ የተሰጣችሁ ምላሽ ይኖር ይሆን? ከቢቢሲ
እስካሁን በቀጥታ የተሰጠን ምላሽ የለም። ስለ ጉዳዩ አውቀዋል። ቢቢሲም በራሱ እንደ ዜና የእኛም ፔቲሽን መጀመር ዘግቧል። አሁን ወደ 35,000 የሚሆን ፊርማ አሰባስበናል። 3/4 በላይ የፊርማ ስብስቡ የመጣው ከኢትዮጵያ ከሚኖረው ኦሮምኛ ተናጋሪ ህዝብና የኦሮሞ ህዝብ አጋሮች ከሆኑ ሌሎችም ነው። በትዊተር ደግሞ ወደ 1.5 ሚሊዮን ኢምፕሬሽን እና ከግማሽ ሚሊዮን በላይ የሆነ ዳይሬክት ኮንታክቶችን ያረግንበት ሁኔታ ነው ያለው። ስለዚህ እያረግን ያለነው እንቅስቃሴ በቢቢሲ እንደ ድርጅትም የእንግሊዝ መንግስት በዚህ ውስጥ በውሳኔ ውስጥ ድርሻ አለው፣ እነሱንም ኮንታክት እያረግን ያለንበት ሁኔታ ነው ያለው። ለን ውጤታማ እንሆናለን የሚል እምነት አለን።
35,000 ደርሷል ብላችኋል እስካሁን ያሰባሰባችሁት ፊርማ። በተለይ አፋን ኦሮሞን የኢትዮጵያ ፌዴራል መንግስቱ የስራ ቋንቋ እንዲሆን ትፈልጋላችሁ ደግሞ። በቅድሚያ እስቲ ይህን ፊርማ የምታሰባስቡት እነማን እንደሆናችሁ፣ ምን ያህል እንደምትሆኑ፣ የት እንደምትገኙ ራሳችሁን አስተዋውቁልኝ።
ይሄንን ፊርማ ኮኦርዲኔት እና ፋሲሊቴት እያደረግን ያለ ነው ኢትዮጵያ ውስጥ ያሉ ኦሮምኛ ተናጋሪ የሆኑ አክቲቪስቶች፣ ከኢትዮጵያም ውጭ ያሉ በአውሮፓም አሜሪካም በአውስትራሊያም እንደዚሁም ደግሞ በመካከለኛው ምስራቅም ያሉ የተለያዩ ኦሮምኛ ተናጋሪም ኦሮምኛ ተናጋሪ ያልሆኑ ከአማራም ከትግራይም እና ከደቡብ ብሔር ብሔረሰቦችም ይህንን ሀሳብ የሚደግፉ ሰዎች ያሉበት ኮኦርዲኔቲንግ ኮሚቴ ነው ይህንን ፋሲሊቴት እያደረገ ያለው። ሰፊ መሰረት ያለው ጉዳይ ነው። የኦሮምኛ ቋንቋ የኦሮሞ ሕዝብ ሀብት ብቻ አይደለም፣ የኢትዮጵያ ሀብት ነው። የኦሮሞ ሕዝብ የኢትዮጵያ አካል ነው። ኢትዮጵያ ኦሮሞ ነች፣ ኦሮሞ ኢትዮጵያ ነው። እና ይህንን ደግሞ ሁሉም ተረድቶ የኦሮሞ ሕዝብ መጎዳት የሱ መጎዳት እንደሆነ በመገንዘብ በሰፊው ይሄ ችግር መቀረፍ አለበት ብሎ በሶሻል ሚዲያ እና በሌሎች ሜይንስትሪም ሚዲያዎች አሁን እንደምናደርገው በቪኦኤም በሌሎች ሚዲያ አውትሌቶችም ይሄ ጉዳይ ሽፋን አግኝቶ ይህ የቋንቋ ጥያቄ የኢትዮጵያ የፌዴራል መንግስት የስራ ቋንቋ ኦሮምኛ ይሁን የሚለው ጥያቄ ትኩረት እንዲያገኝም ቢቢሲም በዚህ አጋጣሚ ይህንን ችግር ሰፊ መሰረት ያለው ጥያቄ መሆኑን ተገንዝቦ መልስ እንዲሰጥ ለማድረግ የተዋቀረ ነው። ስለዚህ ስብጥራችንም ሆነ በዚህ ውስጥ ያለን እንቅስቃሴ መላ ኢትዮጵያን የሚወክልና የኦሮሞ ህዝብ ጥያቄ የኢትዮጵያ ጥያቄ እንደሆነ አንደርላይን አድርጎ የተዋቀረ ግሩፕ ነው።
መጠሪያ ያላችሁ?
መጠሪያችን እንዳልኩት ነው፣ ግሎባል ኮኦርዲኔቲንግ ኮሚቴ ነው የምንባለው። የአፋን ኦሮሞ ሰፖርት ግሩፕ ነን። ቢቢሲ በኦሮምኛ ዜና ስላስተላለፈ ወይም የተወሰኑ መረጃዎችን ስለሰጠ አገር ውስጥ ያለው ችግር ስለማይቀረፍ ይህ ጉዳይ በኢትዮጵያ መንግስት ታይቶ ኢትዮጵያ ከአማርኛ በተጨማሪ ኦሮምኛ የኢትዮጵያ መንግስት የፌዴራል መንግስቱና የአዲስ አበባና የድሬዳዋ የስራ ቋንቋ እንዲሆን መጠየቅን ታሳቢ አድርጎ የተጀመረ ነው። ወደ አንድ ሲቪክ ኦርጋናይዜሽን ኢቮልቭ አድርጎ ኢትዮጵያ ውስጥ ለሚደረጉ እንቅስቃሴዎች፣ ኢትዮጵያ ውስጥ ለሚመጡ የፖሊሲ ለውጦች ግብአት ሊሆኑ የሚችሉ ነገሮችን ለማመቻቸት የተጀመረ ሀሳብ ነው። አንደኛ በጂኦግራፊካዊ አቀማመጡ፣ በመልክዓ ምድር አቀማመጡ ትልቁን ሰፊውን የኢትዮጵያን ክፍል የሚሸፍነው የኦሮሞ ህዝብ ነው። ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የሚጎራበት ህዝብ ነው። በዚህም ምክንያት ይሄ ቋንቋ በሰፊው በኦሮሚያ ውስጥ ብቻ ሳይሆን በአጎራባች ክልሎችም የሚነገር ቋንቋ መሆኑን፣ ስለዚህ እያልን ያለ ነው ይሄ ችግር መልስ ማግኘት አለበት ከሚል ስለሆነ ነው ሀሳቡን ያስረዘምኩት።
መልካም። ጂኦግራፊውን በተመለከተ ዶክተር ብርሃነ መስቀል፣ አሁን ውድድሩ በአማርኛ ተናጋሪዎችና በኦሮሚፋ ተናጋሪዎች መካከል ሳይሆን አማርኛን ተምረውትም ሆነ በባህል ይዘውት ከሚገኙ የራሳቸው ካደረጉት እንደ ደቡብ ካሉ ህዝቦችም ጋር ነው። እንደሚታወቀው በኦሮሚያ ክልል በርካታ ከተሞች ለምሳሌ ደብረ ዘይት፣ ናዝሬት፣ ፍቼ፣ ጎሃ ጽዮንና ገብረ ጉራቻ ያሉ ህዝቦች አማርኛ ተናጋሪዎች ናቸው። ስለዚህ ምን ይላሉ?
ጥሩ ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። እንደሚታወቀው ኦሮምኛን አማርኛን የኦሮሞ ወጣቶች በጃንሆይ ግዜም ሆነ በደርግ ግዜ ከዚያም በፊትም በትምህርት ቤት ብቻ ነው የተማሩት። ስለዚህ በትምህርት ቤት አሲሚሌትድ የሆነው እና መንግስት መስሪያ ቤት ውስጥ የገባው እንደገና ደግሞ አማርኛ ተናጋሪ ሰፋሪዎች ያሉባቸው ከተሞች ውስጥ የተቀላቀለው ኦሮሞ እንደተባለው አማርኛ መስማትም መናገርም ይችላል። ባለፈው 20-25 አመታት ውስጥ ግን ትምህርት ቤት የሄደው ትምህርት ቤት የገባው ኦሮሞ ሁሉም የተማረው በአፍ መፍቻ ቋንቋ በኦሮምኛ ነው። ይህም በመሆኑ ከኦሮሞ ህዝብ ከ74% በላይ የሚወክለው ከ30 አመት በታች ያለው ወጣት አማርኛን በጭራሽ የሚናገርበት ሁኔታ አይደለም አሁን ያለው። ያ ሰሌክቲቭ አሲሚሌሽን ፕሮሰስ ተለውጦ ኢትዮጵያን ህብረ ብሔራዊ እናደርጋታለን፣ የቋንቋና የተለያዩ አይደንቲቲዎች ሪስፔክት የሚደረጉበት ሀገር እናደርጋለን ብሎ መንግስት ባወጣው ፖሊሲ መሰረት በአፍ መፍቻ ቋንቋ መማሩና ራሱን ማስተዳደሩ በኦሮሚያ ውስጥ ትክክል ሆኖ ሳለ፣ በፌዴራል መንግስቱ ግን አማርኛ ብቻ ሆኖ በመቀጠሉ በአዲስ አበባ ውስጥ የስራ ቋንቋ በህግ የተደነገገ አማርኛ ብቻ በመሆኑ በድሬዳዋም እንደዚሁ በመሆኑ ይሄ ህዝብ በእነኚህ ተቋማት ከሚደረጉ ግልጋሎቶችም ሆነ በእነኚህ ተቋማት ውስጥ ተሳትፎ እንዳይኖረው የሆነበት ሁኔታ ነው ያለው። ኦሮምኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅን ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። አንደኛው ነጥብ ይሄ ነው። ሁለተኛ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም። ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበት እና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን።
ክቡራትና ክቡራን አድማጮቻችን፣ አሁን ቀጣዩ ሴቶችና ቤተሰብ። ያለ አቻና አስገድዶ ጋብቻ ላይ ያተኮረ ዝግጅት ነው ሴቶችና ቤተሰብ ለምሽቱ ያዘው። ጽዮን ግርማ ናት ያዘጋጀችልን።
የትዳር ጓደኛን መምረጥ ብቸኛ ባለመብቶች እድሜያቸው ለአካለ መጠን የደረሱ ተጋቢዎች ብቻ ናቸው። ነገር ግን ታዳጊዎች ይህ የሰብአዊ መብታቸው ተጥሶ በመላው ዓለም በየቀኑ 39,000 የሚሆኑት ያለ እድሜያቸው እንደሚዳሩ መረጃዎች ይጠቁማሉ። ለአካለ መጠን ያልደረሰችን ወይም ያልደረሰን ወጣት በግዳጅ መዳር ታዳጊዎችን ለበርካታ ችግር ያጋልጣል። የትምህርት እድል እንዳያገኙ፣ የጤና እክል እንዲገጥማቸው፣ ካለ እድሜያቸው ከተዳሩ ታዳጊዎች የተወለዱት ልጆች የወደፊት እጣቸው የተበላሸ እንዲሆን፣ ባስ ሲልም በህይወት የመቆየት መብታቸውን እስከ ማሳጣት ይደርሳል። ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት በአምባሳደር ካትሪን ሩዜል አዘጋጅነት ያለ እድሜና በግዳጅ የሚደረግ ጋብቻ ያብቃ በሚል ርዕስ ውይይት ተካሂዶ ነበር። በዚህ ውይይት መክፈቻ ላይም አንጀሊና ጆሊ በኤግዚኪቲቭ ፕሮዲውሰርነት የተሳተፈችበት ድፍረት ፊልም ፕሮዲውሰር ዶክተር ምህረት ማንደፍሮ ተገኝታ ፊልሙ ስላተኮረበት ጭብጥ ማብራሪያ ሰጥታለች። እንዲሁም እርሷ ቀደም ሲል በህጻናትና በሴቶች መብት ዙሪያ ስትሰራ እንደቆየች ከአሁኑ ባለቤቷና ከፊልሙ ጽሁፍ ደራሲና ዳይሬክተር ዘረሰናይ አበራ ጋር የተገናኙትም ይህንኑ አላማ ተግባራዊ ለማድረግ እንደሆነ አብራርታለች። ፊልሙ የተሰራበት ዋና አላማም ህጻናት ያለ እድሜያቸው ሲዳሩ የሚደርስባቸውን ችግር ለዓለም ህዝብ በማሳየት ያለ እድሜ ጋብቻና ጠለፋን ለማስቀረት ግፊት ለማድረግ መሆኑን ገልጻለች። የፊልሙ ዳይሬክተር ዘረሰናይ በ14 ዓመቷ ያለ እድሜዋና ያለ ፍላጎቷ በእድሜ ከሷ በእጅጉ በሚበልጡ ሰው በመጠለፏ ምክንያት ራሷን ለመከላከል ባደረገችው ትግል በገዛ መሳሪያቸው ተኩሳ የገደለቻቸውን ታዳጊ እውነተኛ የህይወት ታሪክ ከሰማ በኋላ ፊልሙ በሆሊውድ የፊልም ባለሙያዎች እንዲሰራ በማሰብ ሆሊውድ ሲመጣ የገጠመውን ዶክተር ምህረት በእለቱ አስረድታለች።
But Hollywood told him film had to be in English. It had to cast, you know, Halle Berry as the lead was mentioned.
ፊልሙ መጀመሪያ በእንግሊዝኛ ቋንቋ እንዲሰራ ታዋቂዋ የፊልም ተዋናይት
ሃሊቤሪም የመሪነቱን ቦታ ይዛ እንድትጫወት ቀረጻውን በአሜሪካን ሀገር እንዲካሄድ ጠየቁት። ነገር ግን የፊልሙ ታሪክ በዚህ ሁኔታ ከተሰራ ማስተላለፍ የሚፈልገው መልእክትና ያለ እድሜ ጋብቻ የሚያደርሰውን ለማህበረሰቡ በማስተላለፍ እንዲህ ያለውን ጎጂ ባህል ከኢትዮጵያ እንዲጠፋ የማድረጉን ጥረት ያስተጓጉላል በሚል ሳቤ ፊልሙ በኢትዮጵያውያን እንዲሰራ መወሰኑን በዛም መሰረት ተሰርቶ ውጤታማ እንደሆነ አስረድታለች። እንዲሁም ከፊልሙ ላይ የተወሰነ ክፍል ቀንጨብ አድርጋ ለተመልካቹ አሳይታለች።
ጉዳዩ ያልተለመደና በጣም አስቸጋሪ ነው። በተለይም የልጅቱ በፖሊስ ቁጥጥር ስር መሆን ፍርድ ለመስጠት ያስቸግራል። በተጨማሪም ልጅቱ ህፃን መሆኗ ፍርዱን የበለጠ ከባድ ነው የሚያደርገው። ስለዚህ የልጅቱ አባት አንተ 3,000 ብር ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደድ ወስነናል። ይህ ውሳኔ የሟችን ቤተሰብ ችግር ለማቃለል ሲባል ይህ ነገር ተግባራዊ ይሆናል።
ይህማ ክፍ ነው፣ መሞት አለበት።
ውሳኔያችን ለድርድር የሚቀርብ አይደለም። ስራችንን ጨርሰናል።
ኢትዮጵያ ውስጥ ባሉ ገጠራማ ቦታዎች የሚሰጠውን ባህላዊ ዳኝነት ያሳያል ባለችው የፊልሙ የተወሰነ ክፍል አገሬው በወቅቱ ተሰብስቦ በፊልሙ ባለታሪክ አበራሽ በቀለና ቤተሰቧ ላይ ያሳለፈውን ውሳኔ ቀንጨብ አድርጋ አሳይታለች። ዶክተር ምህረት ፊልሙን ለተመልካቹ ካሳየችም በኋላ
The larger work begins now, actually. So the petition that we were lucky enough to deliver has 135
ትልቁ ስራ የሚጀምረው እዚህ ጋር ነው። የዚህ ፊልም ማጠንጠኛ የሆነችው ባለታሪኳ አበራሽ በቀለ ችግሩ የደረሰባት ገና በ14 ዓመቷ ነበር። በዛን ወቅት ህይወት ምን ያህል ከባድ እንደሆነባት መገመት ትችላላችሁ። ከሁለት ዓመታት ክርክር በኋላ ከእስር ብትለቀቅም ምንም አይነት ድጋፍ ስላልነበራት ከሀገር ወጣች። ከዛም ተሰወረች። ከዚህ ፊልም መታየት በኋላ ነው እንደገና ታሪኳ የጀመረው። እኔም አግኝቼ ባነጋገርኳት ጊዜ የነገረችኝ ነገር ማላላን መሆን እፈልጋለሁ የሚል ነበር።
ዶክተር ምህረት ቀጣዩን ስታስረዳ ማላላ እርሷ ላይ የደረሰው ችግር ለሌሎች ታዳጊ ሴቶች ማስተማሪያ እንደሆነ ሁሉ ያለ እድሜ መዳርና ጣለፋ እንዲያበቃ የአበራሽ ታሪክ ማብቂያ እንዲሆን ለማድረግ የድጋፍ ፊርማ አሰባስበው 135,000 ፊርማ ለአምባሳደር ካትሪን ራዜል አስረክበዋል። አምባሳደር ካትሪን ስለ ፊርማው ለአሜሪካ ድምጽ ሲያስረዱ
The petition was done by a group of people who have worked on this movie called
ፊርማው የተሰባሰበው በሴት ጥቃት ላይ የሚያተኩር ፊልም በሰሩት የፊልም ስራ አባላት እገዛ ነበር። 135,000 ሰዎች የተስማሙበት የስምምነት ፊርማ ነው። በኢትዮጵያ ሴት ህጻናት ላይ እየደረሰ ያለውን የባህል ጫና የሚያሳይ ድንቅ የፊልም ስራ ነው። ፊልሙም በአንዲት ኢትዮጵያዊት ሴት የደረሰውን ያላቻ ጋብቻ፣ ያስገድዶ መደፈርና የግድያ ወንጀል ላይ የሚያጠነጥን ሲሆን ለማሳየት የሚጥረውም በህጻናት ሴቶች ላይ በስፋት እየደረሰ ያለውን የባህል ጫናና ክብደቱን ለዓለም ለማሳየትና ለውጥ ለማምጣት ነው። እንደማስበው ፊልሙ ስለ ጥቃቱ በቅርበት ተገኝቶ ለመመልከት ለማይችሉት እንደኔ ላሉ የህግ ሰዎች ስለ ሴቶች ጥቃት አሳሳቢነትና ትኩረት ሰጥተን መነጋገር እንዳለብን ለማወቅ አስችሎናል።
ውይይቱ የተካሄደው በመላው ዓለም ላይ ያሉ ተመሳሳይ ችግሮችን በማንሳት ሲሆን ታንዛኒያ፣ ኢትዮጵያ፣ ማላዊና ብራዚል በምሳሌነት ተጠቅሰዋል። አምባሳደር ካትሪን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ጉዳይ ላይ ስለሚሰራበት ሁኔታ ሲናገሩ
Well, the State Department in the United States in general very much recognizes that women and girls
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአጠቃላይ በሴቶች መብት መጠበቅ ላይ በመስራት ላይ ይገኛል። አንድ ሀገር ስለ ሴቶች ደህንነት መጨነቁ ለሀገር መረጋጋትና እድገትም ከፍተኛ አስተዋጽኦ አለው ብለን እናምናለን። ስለዚህ በዚህ በዩናይትድ ስቴትስ ስለ ጉዳዩ ጥናት ያካሄድንና የሚመለከተን የህግ ሰዎች እየተወያየንበት ያለነው ሴቶችን ከጥቃት እንዴት መከላከል እንችላለን? የተሻለ ደህንነታቸውንስ እንዴት እናመቻቻለን በሚለው ሐሳብ ላይ ነው።
አላማውም በሴቶች መብት ላይ በሙያው የሰለጠኑ ሰዎችን በማሳተፍና ወቅታዊና ሚዛናዊ መረጃዎችን በማሰባሰብ የበለጠ ለመስራት አቅደናል። የኢትዮጵያን ጉዳይ በተመለከተም በአሜሪካ መንግስትና በውጭ ጉዳይ መስሪያ ቤት ያለውን ግንዛቤ ሲያስረዱ
When President Obama traveled to Ethiopia earlier this summer, he talked extensively about the issues that matter to women and girls, including
በዚህ በመጀመሪያው የበጋ ወቅት ፕሬዝዳንት ኦባማ ወደ ኢትዮጵያ በተጓዙበት ጊዜ በሴቶችና በእናቶች መብት ዙሪያ እንዲሁም ያለ ድሜና አስገድዶ በሚደረግ ጋብቻ ጉዳይ ከመ ለከታቸው አካላት ጋር በሰፊው ተወያይተዋል። በአፍሪካ ውስጥ ታዳጊዎች ከ9 አመታቸው ጀምሮ እንደሚዳሩና ይህም አስከፊና ጎጂ ባህል በመሆኑ ሊያበቃ እንደሚገባ ተናግረዋል። አምባሳደር ካትሪን ሲናገሩ ያለድሜና አስገድዶ የሚፈጸም ጋብቻ የሚፈጠረው ችግር ገፈት ቀማሾች ያለድሜያቸው የተዳሩ ታዳጊዎች ብቻ ሳይሆኑ መላው ዓለም እንደሆነ ጠቁመዋል።
From our perspective the value of bringing in experts is that we get to hear from people
እንደማስበውና እንደተረዳነው ስለ ጉዳዩ ጥናትን ያካሄዱ ሰዎችን ማሳተፉ ጠቃሚ ነው። እኛም በህፃን ሴቶች ላይ ስለሚደርሰው ጉዳት በቅርብ ጊዜ ተደረገውን ጥናትና ታማኝ መረጃዎችን ከተለያዩ ሀገሮች ማሰባሰብና በጥልቀት ማየት እንፈልጋለን።
አድማጮች ለምሽቱ ያዝነው ስርጭታችን በዚህ አበቃ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም። Thank you.